ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 28 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 28 ቀን 245 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ከተናጋሪው ደጋሚው ከተርጓሚው ደርጋሚው በሚል ርዕስ ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል የቀረበውን የዕለቱን ሀተታ ከዜናው በማስከተል እናሰማለን። ከዚያም አገር የማዳን ጥሪ በሚል ርዕስ የቀረበውን የአሲምባ ድረገጽ ርዕስ አንቀጽ አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ጠቅላይ አቃቢ ሕግ በሚቀጥሉት 10 ዓመታት በሕገወጥ መንገድ ወደ ውጭ የወጣውን ገንዘብ ለማስመለስ እቅድ እንዳለ ገለጸ። የአቃቢ ሕጉ ባለስልጣኖች በየትኛው መንገድ ወደ ውጭ የወጣውንና የገንዘብ መጠን ለማስመለስ እንደፈለገና እቅዱንም ተግባራዊ ለማድረግ ምን ምን አይነት መንገዶች እንደሚጠቀሙ ግልጽ አላደረጉም። ከሀገር ውስጥ ወደ ውጭ የማስወጫ መንገድ የተለያዩ ሲሆን ባለስልጣኖች ወይም የስራ ኃላፊዎች በቀጥታ ዘርፈው ወደ ውጭ ሀገር ካስወጣቸው ሌላ በሀገሪቱ ውስጥ የተለያዩ መዋለ ንዋይን ያፈሰሱ የውጭ ሀገር ከበርቴዎች ወደ ሀገር ውስጥ የሚያስገቧቸውን እቃዎች ሆነ ብለው በማናር ከፍተኛ የውጭ ምንዛሬ ማሳጣታቸው ይታወቃል። ባለፉት 20 ዓመታት ብቻ ከ35 ቢሊዮን ዶላር በላይ ወደ ውጭ እንደወጣ ሲነገር በተለይ ከ2010 ጀምሮ ባለው ጊዜ ከፍተኛ መጠን ያለው ሀብት ወደ ውጭ እንደወጣ ይነገራል። በከፍተኛ ደረጃ የሀገሪቱን ሀብት እያራቆቱ ያለው ይህ የዘረፋ ድርጊት አሁንም ብሶበት ባለፉት 2 ዓመታት ውስጥ ሲስፋፋ መቆየቱ መረጃዎች ይጠቁማሉ። በርካታ ከውጭ የሚመጡ እቃዎች አለደረሰኝ ከመጣታቸውም ሌላ አስመጪዎች እቃውን ከሚልኩ ጋር በመመሳጠር የእቃዎቹ ዋጋ ከተገዙበት ዋጋ ከፍ በማድረግ ቀሪው በውጭ ሀገር አካውንታቸው ውስጥ እንዲገባ ያደርጋሉ ተብሏል። ለአንድ ሳምንት ተቋርጦ የነበረው ሰኞ ሐምሌ 27 ቀን የተጀመረው የአባይ ግድብ የሶስትዮሽ ስብሰባ አስፈላጊ ሆኖ በተገኙ የተለያዩ አካላት ስብሰባዎችና አይነትና ስብሰባዎቹ ስለሚመሩባቸው ደንቦች ሶስቱም ወገኖች ተወያይተው ስምምነት ላይ የደረሱ መሆናቸው የኢትዮጵያ የውሃ መስኖ ኃይል ሚኒስቴር ባወጣው መግለጫ ገልጿል። በመሮም ከዛሪ ማክሰኞ ሐምሌ 28 ቀን ጀምሮ ለሚቀጥሉት 2 ሳምንታት የሶስቱ አገሮች ሚኒስትሮች ስብሰባ፣ የኤክስፐርቶች የሥራ ቡድኖች ስብሰባዎች፣ የኤክስፐርቶችና የታዛቢዎች ስብሰባዎች ይደረጋሉ። በሚቀጥሉት 2 ቀናት የህግና የቴክኒክ ኤክስፐርቶች የሥራ ቡድኖች ልዩነት ባሉባቸው ጉዳዮች ላይ ድርድር ያካሂዳሉ ተብሏል። የትግራይ አካባቢ ምክር ቤት በቅርቡ የፌዴሬሽን ምክር ቤት ተብዬው ለጻፈው የማስጠንቀቂያ ደብዳቤ መልስ የሰጠ መሆኑ ታውቋል። የአካባቢው አስተዳደር ምክር ቤት ሰኞ ሐምሌ 27 ቀን ለፌዴሬሽን ምክር ቤት በጻፈው ደብዳቤ ቀደም ብሎ በምክር ቤቱ የተላከለት ደብዳቤ የህገ መንግስቱ መርሆች የሚጥስ የብሔሮች ብሔረሰቦችና ህዝቦች ሉዓላዊነት የስልጣን ባለቤትነት የሚጻረር በመሆኑ በጽኑ እንደሚቃወመው ገልጿል። ደብዳቤው አያይዞ ብሔር ብሔረሰቦች ህዝቦች ራሳቸውን በራሳቸው የማስተዳደር እስከ መገንጠል ድረስ ያላቸው መብት በህገ መንግስቱ የተረጋገጠ በመሆኑ የትግራይ ክልል የጣሰ ውሳኔ የለም ካለ በኋላ ምርጫ የማካሄድ መብት ለክልሎች የተሰጠ ነው ብለዋል። ምርጫው እንዲራዘምለት የትግራይ ክልል ያልጠየቀ መሆኑ የታወቀ የፌዴሬሽን ምክር ቤት ባልተጠየቀ ጥያቄ ላይ ውሳኔ ሊሰጥ አይችልም በማለት መልሷል። የፌዴሬሽን ምክር ቤት ስድስተኛ ሀገራዊ ምርጫ እንዲራዘም የራሱን ትርጉም ሰጥቶ በሂደቱም ሆነ በውጤቱ ውሳኔ መስጠቱ ህገ መንግስቱን ስለሚጥስ የትግራይ ክልል ምክር ቤት አስተቀበለውም ብለዋል። በቤኒሻንጉል ጉሙዝ አካባቢ በጉባ ከተማ ነዋሪዎች የሆኑ 3 የጉሙዝ ብሔረሰብ አባላት በታጣቂዎች ታግተው የተወሰዱ መሆናቸው የአካባቢው ባለስልጣኖች ገልጸዋል። እገታው የተፈጸመው ባለፈው ሳምንት ቅዳሜ ሐምሌ 25 ቀን ሲሆን እስካሁን ድረስ ወዴት እንደተወሰዱ አይታወቅም። ታጋቾቹ በታጣቂዎች የተወሰዱት እነሱና ቤተሰቦቻቸው ለአካባቢው አስተዳደር ባለስልጣኖች መረጃ ያቀብላሉ በሚል ነው። ተቃዱ ከተፈጸመ በኋላ ታጋቾቹን ይዘው ሄደውበታል በተባለው አቅጣጫ የመከላከያ ሰራዊት በማሰማራት ለመቆጣጠር የተሞከረ ሲሆን ሌሎች የጸጥታ ኃይሎች በታጣቂዎች ካምፖች ላይ በወሰዱት ጥቃትም ምንም እንኳን ታጋቾቹ ባይያዙ በካታዎች ለመግደልና በቁጥጥር ስር ለማዋል የተቻለ መሆኑን የአካባቢው ኃላፊዎች ጨምረው ገልጸዋል። ባለፈው ሳምንት የተወሰኑ ታጣቂዎች ባካሄዱት ጥቃት 13 ሰላማዊ ሰዎች መግደላቸውና ሌሎች 6 ቆስለው ወደ ሐኪም ቤት መወሰዳቸው ይታወሳል። ፖሊስ በበቀለ ገርባ ላይ የሚያደርገውን ምርመራ ማጠናቀቁን ገልጾ ጉዳዩን እስካሁን ሲታይ የነበረበት የጊዜ ቀጠሮ የምርመራ ሰነድ ተዘግቶ አዲስ ወደ ተከፈተው ቀዳሚ ምርመራ እንዲዛወርለት ጠይቀዋል። የቀዳሚ ምርመራ ችሎት የሚባለው አቃቢ ሕግ የምርመራ መዝገቡን ከፖሊስ ተቀብሎ ተጠርጣሪው ላይ የተደረገው ምርመራ ተአማኒ መሆኑን ሲያረጋግጥ የማስረጃ ጥበቃ ለማድረግ የሚከተለው ስርዓት ነው። በአዲስ አበባ ከተማና በአካባቢው እንዲሁም በሻሸመኔ ሰኔ 23 እና 24 ቀን በደረሱት ጥቃቶች የወደሙ ተሽከርካሪዎችና የትራንስፖርት አገልግሎቶች ዝርዝር የያዘ 45 ገጽ ሰነድ በማስረጃነት የቀረበ መሆኑ ታውቋል። ግለሰቡ የአርቲስት አጫሉ ሁንዴሳ አስክሬን በአስገዳጅ መልኩ ወደ አዲስ አበባ ተመልሶ 10 ቀናት በማስለቀስ የምኒልክ ሐውልት ማፍረስና ቤተ መንግስቱን መቆጣጠር ይቻላል የሚል ትዕዛዝ መስጠቱን በማስረጃ መረጋገጡ ፖሊስ ገልጿል። በተያያዘ ዜና በአዲስ አበባ ሁከት አስነስታለች በሚል በቁጥጥር ስር ውላ የነበረችው የኢዜማ አባል ሂሩት ክፍሌ በ6000 ብር ዋስ የተለቀቀች መሆኑን ሲነገር፣ በሌላ በኩል የኢዴፓ ለምርጫ ቦርድና ለኢትዮጵያ ሰብአዊ መብት ኮሚሽን በጻፈው ደብዳቤ የአስምና የልብ በሽታ ያለበት ልደቱ አያሌው ለጤናው አስጊ በሆነ መንገድ በቢሾፍቱ እስር ቤት የታሰረ መሆኑን ገልጾ በአስቸኳይ እንዲፈታ ጠይቀዋል። አድማጮቻችን፣ የዕለቱ ዜና እዚሁ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ኖርና ሁሉም የሚያምረው ሁሉም ስለ ሰነ
የማክሰኞ ሐምሌ 28 ቀን 2012 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ከተናጋሪው ደጋሚው ከተርጓሚው ደርጋሚው ያገራችን ሰው ብዙ ክህደትና ባንዳነት ያየነውና ጠላትማ ጠላት ነው በቅድሚያ ማሳረፍ አሾክሾክዩን ነው ይላል። ይህ ተመክሮን ያቀፈ ብልህ አነጋገር ነው። በዘመኑ የፖለቲካ ቋንቋ ደግሞ ወዳጅና ጠላትህን ለይ አሸናፊም ትሆናለህ የሚለውን ደግመን ደጋግመን እናቀርባለን። ካባ ለብሶም ማድ ቤት እንዲሉ ነው። ማንነትን መዋያንም ክብደትና ሚናንም ጠንቅቆ ማወቅ በጣም አስፈላጊ ነው። ዜጎች ለሀገራቸው ጸንተው ሲቆሙ ድል በድል ስንሆን በአንጻሩ ባንዳ ሲሆኑ ደግሞ የሚከተለው ጉዳት ቀላል አይደለም። የስብሳዎቹ ቆራጥ አገር ወዳድ ምሁሮችን አይተናል። አሁን ደግሞ እድሜ ዘልዛላ ነውና እነ አራርሳ ገርባ ገቢሳ መገርሳ አይነቶቹን የድንቁርና ምሁሮች መታዘብ ተገደናል። እንደ ህዝብ ብናፍርባቸው አይፈረድብንም። ተጃጅለን ከደገፍናቸው ግን ውግዘት ሲያንሰን ነው። ከደርግ ጊዜ እስከ ዛሬ ኢትዮጵያን ያደሟት ምሁርነን የሚሉ ባንዳዎች ሆዳደሮች በሆናቸውን ማንም አሌ ሊል የሚችለው ሀቅ አይደለም። ለኢትዮጵያ የሞቱላት የተሰውላት ጀግኖች እንደነበሩት ሁሉ ተምች የሆኑባትም ዘረኛ ምሁሮች እንደፈሉባት የሚደበቅ አይደለም። የአፍረት ከስረት ትውልድ ባለቤት እንድትሆን ኢትዮጵያ የተፈረደባት ይመስል ከደርግ እስከ ዛሬ ዘመናዊ ኃይለ ሥላሴ ጉግሳዎች መፍላታቸውን ማየት ተገደናል። ወያኔ ምሁር የሚባልም ሰው አልነበረውም። በግዢ ዲግሪ ምሁር መሆን አይቻልምና መሪያቸው ጮሌ ነበር። ጮሌነት ግን ምሁርነትና ብስለት ማለት አልነበረም አይደለም። ካፉ ፈጠን ከቁም ነገሩ ደከም ሲባል እንደነበረው ነው። መለስ ብልህ ነበር ብለው ሊያደነቁሩን የጣሩ ብዙዎች ናቸው። ብልህ ቢሆንም አኖሮ የኢትዮጵያን ተዝናንቶ እና ተንደላቆ በገዛ ነበር። በኃይልና በአሰቃቂ አፈና ሳይሆን ወያኔን ተለጣፊን ቀፈቀፈ እንጂ ነጻ ተቃዋሚን ሊያስተናግድ አልቻለም። የደርግ መጋዣዎች ከመቀስበት የወያኔ ሰናሮች እንጂ ታጋዮች ከቶም አልሆኑም። የነብርሃኑ ነጋን ሚና ያጤኗል። የተቃዋሚነን ባዮቹ በአብዛኛው ታማኝ አጫፋሪዎች እንጂ ሌላ ምንም አልነበሩም። ለወያኔ ሲሰግዱ በዚያውም ለባዕድ አሜሪካ ጫማ ሳሚ ሆነው ባሽተዋል። ቀደም ባልታየ ደረጃና ስፋት የጨቋኞቹ አጃቢ የሆኑት ምሁርተብዮች ድሃገራችንን አስጠቅተዋል። እነዚህን ዛሬ የህዝብ ጎራ ብሎ መደምደምና ማስተናገዱ ጸረ ኢትዮጵያነት እንደሆነ አለ። የትላንት ታሪካቸውን ስንመረምር ትላንትም ለህዝብ ሳይሆን ለጨቋኞች እንደቆሙ እንገነዘባለን። ለደርግ የዘፈኑ ለዓላሙዲ ያሸረገዱ ወዘተ ተጠቃለው የህዝብ አመጽ ሲታፈን ደግፈው የኮሎኔሉ ዋና አርጋጅ አሸርጋጅ ሆነው እንደቀጠሉ የምናውቀው ነው። ከባንድነት ተራ ቆሻሻ ወደ እሪያ መገላበጫ ጭቃ ገብይተው ሲለወሱና ሲጨቀዩ ማየት ብቻ ሳይሆን ጥሩ የሰሩና የጸዱ መስሎ ማቀፉ ያው በአያሌው እንደጨቀየን ደግሞ ነጋሪም አያስፈልገንም። አድርባይና አድሃሪ ምሁሮች በርግጥም ኢትዮጵያን ጎድተዋል እየጎዱም ናቸው። ሆዳቸው አልጠገባይ ሆኖ በየቀኑ ለባለነፍጥ ሳያፍሩ ያደሩ ለጸረ ኢትዮጵያኖች መሳሪያ ሆነው ባሽተዋል። ከግብጽም ዶላሮች ተቀብለዋል። ካላሙዲም ከካታርም ከደት ልምድና መጫወቻቸው ሆኖ ቆይቷል። ህዝብንቀውም በሊቅነት ሊሞላቀቁበት ሲራወጡም ታዝበናል። በዚህም እርስ በርሳቸው እየተሞጋገሱ ገደል ተያይዘው ገብተዋል። ፖለቲካው ተንከባሎ መጣ ብለው የተመጻደቁት ከንቶች ወዲያው የኮሎኔሉን ጫማ ተጎንብሰው ሲስሙና ጠቅላይ ሚኒስትራችንን አገኘን ብለው ራሳቸውን ሲያዋርዱ ለመታዘብን በቅተናል። የደርግ ኢሰፓ ቀንደኞች ታማኞች ነን ያሉትም እትብታችን ከወያኔ ከኮሎኔሉ ጋር ነው የተቀበለው ብለው ህዝብ ላይ ሲነሱም አይተናል። ኮሎኔሉና ጭፍሮቹ በትንግርትም ሆነ በስልጣን ጥም ግባቸውን ሊያሟሉ በህዝብ ላይ ወንጀል መፈጸማቸው የሚጠበቅ ነው። ኮሎኔሉ ኢትዮጵያዊ ነው፣ ዴሞክራሲያዊ ነው፣ ህዝባዊ ነው ብለው የተጃጃሉት ውሉ ቢጠፋባቸው አይፈረድባቸውም፣ የስልጣን ጥም አውሯቸዋልና። ራሳቸውን ለተዝብትና ውግዘት የሚያቀርቡት ግን ለህዝብ ጥቅም የቆምነን ብለው ሊመጻደቁ የሚጥሩት ምሁር በሉን ባዮች ናቸው። እርሶ ያሻግሩን ብለው ተቅለስላሾች የዳያስፖራ ፈንድ የወረርሽኝ መዋጮ ሰብሳቢዎች አባይ ወይ ሞት ባይ ባዶ ደምፊዎች በየጊዜው የሆነ ርዕስ አንስተው ህዝብን ማደናገር ፖለቲካቸው ነውና የአባይን ግድብ ጉዳይ ለፍጆታቸው ሊያውሉ አሁንም እየጣሩ ናቸው። የኔ አብይ የኔ ግድብ ብለው ሊወራጩ የጣሩትን ለምን የኢትዮጵያን ሰንደቅ ዓላማ ያዛችሁ ብሎ ኮሎኔሉ አዋከባቸው እንጂ አቋሙን ረስቶ እሰየው ደገፉኝ ተባበሩኝ ብሎ አላስተናገዳቸው። ወጣቶች በአማራነታቸው ታግተው ደብዛቸው እየጠፋ አማራው በማንነቱ እየተፈጀ ህዝብ በሃይማኖቱ ምክንያት እየታረደ ለፍቶ ያገኘው ንብረት እየወደመና እየተዘረፈ ባለበት አባይ ግድብን ብለው ቢያቀራሩም ሆነ ቢሰለፉ ውሃ ወቃጭ ማፈሪያዎች እንጂ ለሀገር የቆሙ ሊባሉ የሚችሉ አይደለም። የኢትዮጵያ ህዝብ አንገብጋቢ መፈክር አባይን የሚመለከት በብዙ ሚሊዮን ዶላር የኦሮሞ ፖሊስ ህንጻን በአዲስ አበባ መገንባት የሚመለከት አይደለም። ዘረኞቹ ዋና ስምሪት የሚሉት የህዝብ ጉዳይ እንዳይደለ ደግሞ የማያውቅ የለም። ህዝብ አመዳፋሽ ሆኖ ማንም ቡርጋት ስለሚጨፈርበት ምንም አያውቅም ብሎ መሸተር ስህተት ነው። የኮሎኔሉ አይነታና ለፍላፊ ደጋፊዎች ትላንትም ህዝብን የካዱ ባንዳዎች፣ ህዝብ ያስጨረሱ ወራዶች፣ ወጭት ደፊ አንጃዎች፣ የሰው አረም ሙጃዎች መሆናቸውን ሁሉም ያውቃል። መንጋው ጭንቅላቱ በቁጥር ቢበዛም አንጎል ያለው ራስ ግን የለውም። መንጋውን አደናግረው እና በጥላቻ ቃኝተው በፍጅት ላይ ያሰማሩት ምሁርተብዮች ግን ዋናው ተጠያቂ ወንጀለኞች ናቸው። በኢትዮጵያም በሶማሊያም በሩዋንዳም በአልጄሪያም ወዘተ መንጋው ሰው ሊባል የሚችል አይደለምና ተጠያቂዎቹ ራሳቸውን ዶክተር ፕሮፌሰር ብለው ከውሃ ወጣን የሚሉትና ህዝብን በጅምላ ቆማጣ ብለው የሚሰብኩት ችኮች ናቸው። ዘረኛ ምሁሮችን ጠንክረን መታገል ግዴታችን ነው። ለጠላት ያደሩ ምሁርተብዮችን በትግል አዋክበን ከመድረክ ማስወገድም አገራዊ ግዳጃችን ነው። ከትኩሳታም ምሁርተብዮ ሆዳሞች እንራቅ። ኢትዮጵያዊነት በትግላችን አቸናፊ ይሁን። ከሃዲና ባንዳዎችን ከህዝብ ጎራ እናርቅ። ድል ለኢትዮጵያና ለኢትዮጵያ ህዝብ። አገር አድን ትግል። አሲምባ ርዕሰ አንቀጽ አገር የማዳን ጥሪ። ዛሬ ዋንታር ግጥም ሆኖ ዘረኞችና የሃይማኖት ጽንፈኞች የተፈጠረው የውስጥ ግጭት አገራችን ኢትዮጵያን ፈተና ላይ እንደጣላት የማያውቅ ዜጋ አለ ብሎ ማመን ያስቸግራል። አሁን ይህ ዋንታር ግጥም ሆኖ ዘረኞች ውስጥ ያለው የስልጣን ሽኩቻና የውስጥ መናቆር ለራሳቸው መዳከምና የክልል ፍራታቸው ለመበስበሱ አመላካች ቢሆንም የመጨረሻ አስተንፋሳቸው ከመጥፋቱ በፊት የጋራ ጠላት በጋራ በሚል ፈሊጥ አማራን እንደ ብሔር ተዋህዶን እንደ ሃይማኖትና አማኞችን በሙሉ ከራሳቸው የተለየውን ዘር እንደ ህዝብ ይዘው ለመጥፋት ወሳኝ ፍልሚያ ላይ የሚገኙ ይመስላል። ታዲያ ይህ እኩይ ተልኳቸውን ማክሸፍ ደግሞ የሁሉም ሀገር ወዳድ ኢትዮጵያዊ ዜጋ ታሪካዊና ብሔራዊ ግዴታ ነው። ይህም አጥፍቶ መጥፋት የሚለው የትግራይና የኦሮሞ ጥንፈኞች የጋራ ፍልስፍና ነው። በአገር ላይ የመጣ አርግማን እንደመሆኑ መጠን በሁሉም ሀገር ወዳድ ኢትዮጵያውያን መወገዝ ያለበት የሙት መንፈስም ነው። አሁን ቄሮም ግፍ የወለደው ግፈኛ መንጋ መሆኑ እንዳለ ሆኖ እንፈኛ የሆነው የኦነግ ፖለቲካና ጎሳ ተኮር የሆነው የወያኔ የክልል ስርዓት ውጤት መሆኑ ግን መታወቅ አለበት። በወያኔዎችና በሻቢያ ቀጭም ተዛዝ የሚዘወረው ኦነግና ጠባብ ብሔርተኞች በአጠቃላይ በ1960ዎቹ በኢትዮጵያ ተማሪዎች የተጠየቁትን የፍትህ ጥያቄዎችን አጣመው አገራችን ኢትዮጵያን ለማፍረስ ተግተው የሰሩበት አጥፍቶ መጥፋት የሚለው የጋራ ፍልስፍናቸው ውጤት መሆኑን ለነገነዘበው ይገባል። ያኔ በተማሪዎችና በተራማጅ ምሁራን የተጠየቁት ጥያቄዎች ህዝባዊና አገራዊ ከመሆናቸው ጋር ተተያይዞ ለሁሉም የሥርዓት ለውጥ እንጂ አገር የማፍረስም ሆነ ህዝብ በህዝብ ላይ የማነሳሳት ቁርሾ ለመፍጠር አልነበረም። ተራማጅ ምሁራንና ተማሪው ካነሷቸው ጥያቄዎች ዋና ዋናዎቹን ለምሳሌ መሬት ላራሹ፣ የብሔሮች እኩልነት፣ የሃይማኖት እኩልነትና ህዝባዊ መንግስት ይቋቋም የሚሉ ነበሩበት። በተቃራኒው ጠባብ ብሔርተኞችና ተገንጣዮች ግን አገራችንን ለማፍረስ ተግተው የሰሩት እነኚህ መሰረታዊ ጥያቄዎች ኢትዮጵያና ኢትዮጵያዊነት በሚለው ማዕቀፍ ውስጥ እንዳይፈቱ ማኮላሸት ነበር።
ሁኔታውን አዛብተው ከስራት ለውጥ ይልቅ የኢትዮጵያነት መሰረቶች ናቸው ብለው ባነጣጠሩባቸውና በጋራ የሚጠሏቸው ጎሳና ሃይማኖት እንዲሁም የፖለቲካ ስብስቦችና አስተሳሰቦች ላይ የማያባራ ማደንቆሪያ ዘመቻዎች አደረጉ። ለዚያም ነው በአማራ በኦርቶዶክስ ተዋህዶ ቤተክርስቲያን በጋራ ታሪካችንና በኢትዮጵያ የግዛት አንድነት ላይ የሚዘምቱት ለአንደፉት 40 አመታትና ከዚያም በላይ የዘለቀው የጸረ ኢትዮጵያዊነት ትግላቸውና የዘሩት የዘረኝነት መርዝ ዛሬ ፍሬ አፍርቶ ያገኘውን እየበላ ያየውን ሁሉ የሚገልና የሚያቃጥል አስክሬን የሚጎትትና ሰውን ዘግዝቆ የሚሰቅል ቄሮ የሚባል አውሬ አፍርቶ ቆጃለው። የሚገርመው ዛሬ ለኦሮሞ ህዝብ ነጻነት እንታገላለን የሚሉን ቢያንስ ላለፉት 30 አመታት ያስተዳደሯቸውና በደል የፈጸሙባቸው የበሰበሰው የክልል ስርዓት ቁንጮዎች ኦሮሞዎች ሆነው ይያለና ያዘው ስርዓትም እንኳን የአማራ መንግስት ነበረ ብንል ያ ስርዓት ከወደቀ ከ45 አመት በላይ በኋላ ዛሬም ተነስተው አማራዎች እንደሚበድሏቸው ሁሉ ከክልላችን ይውጡ በሚል ፈሪጥ በተደጋጋሚ እንዳደረጉት ሁሉ ዛሬም የሚፈጸሙት የወገን ጭፍጨፋ ሊወገዝ የሚገባው ነው። ይህብደት ደግሞ ዛሬ እንኳን ታሰሩልን የምንላቸው ስራቱ የወለዳቸው ገልገሎች እነጃዋር ብቻቸውን የፈጠሩት ሳይሆን ዋና መሰረታቸው አሁንም ተንሰራፍቶ ያለው የዘረኞቹ የክልል ስርዓት መሆኑን የዘነጋና ተወደደም ተጠላ ባለማወቅም ይሁን በስንፍና ወይ ለራስ ጥቅም ኢትዮጵያዊነትን ከኮለሌሉ ጫማ ወድቀን እናገኛለን ብለው የሞቀውን ጸረ ዘረኝነት ፖለቲካ ትግል ያቀዘቀዝነውም ብንሆን ከተጠያቂነት አናመልጥም። ማለትም ኮሎኔል አብይ ባለው በዘረኛው ስርዓት ጥርሱን ነቅሎ ያደገና ዛሬ በለስ ቀንቶት በስርዓቱ ተመርጦ የኢትዮጵያ ህዝብ አልመረጠውም ባለው የዘረኞች ስርዓት ህገ መንግስት ሀገሪቱን ያስተዳደረና ከላይ ከርዕሰ ብሔርነት እስከ ቀበሌ ድረስ የሚገዙን በቦታቸው ተቀምጠው ያሉ ዘረኞች ሆነው አዲስ ለውጥ መጥቶልናል ብሎ መዘናጋት አደጋው ከፍተኛ መሆኑን ይኸው የቄሮ አጠያፊ ተግባር በማወላዳ መልኩ ሊያስተምረን ይገባል። ሹሙ በስልጣን ላይ ከወጣ ጀምሮ በየአካባቢው ህዝብ ሲጨፈጭፍና ሀገር ሲነድ የአማራ ሴት ልጆች ከኦሮሞ ዩኒቨርሲቲ ደብዛቸው ሲጠፋና የመሳሰሉት ወንጀሎች ሲፈጸሙ የክልሉ ፖሊሶች ልዩ ኃይሎች የፌደራሉ ጦርና የስለላ መረቡ ከቅርብ ርቀት ሆነው መመልከታቸው ለምን ይሆን ብለን መጠየቁም ተገቢ ነው። አብረን ልንመረምረውም ይገባል። ታዲያ የለቷን ገብጋቢ ጥያቄ መሆን ያለበት ይህን አደጋ ለመቀልበስ ምን መደረግ አለበት የሚለው ይሆናል። ልብ ያለው ልብ ይበል፣ ጆሮ ያለውም አጥርቶ ይስማ። አንገትም የተሰራው አዙሮ ለማየት ነውና መጀመሪያ ሀገራችንን ለማዳንና ህዝባችንን ለመታደግ ህሊና ይኖረን እንላለን። ዛሬ አገራችን ኢትዮጵያ የኔ ነው የምትለው መንግስት የላትም። ራሱን መንግስት ነኝ ብሎ የሚጠራው የዘረኞች ስብስብና ሹሙ ስር የተደራጀው መከላከያ ኃይል፣ የፌደራል ፖሊስና የስለላ መረብ፣ የየክልሉ ፖሊስና ልዩ ኃይል በሙሉ ጠባብ ብሔረተኞች ካዘጋጁት ነፍሰ ገዳይ ቄሮ ጋር ለዓለምም መሳጠራቸው ምን ማስተማመኛ አለ? በአማራና በኢትዮጵያ ተዋህዶ ቤተክርስቲያን አማኞችና ቀሳውስቶች እንዲሁም የኛ ዘሮች አይደላችሁም በሚል በተደጋጋሚ የሚደረገው የዘር ማጥፋትና ማፈናቀል የግድያ ዘመቻ በየጊዜው የሚነሱ የአካባቢ ጥያቄዎችን ታከው ብቅ ብለው ጉዳት የሚያደርሱትስ መሰረታዊ ችግሩ ከየት ላይ ነው ለሚሉት ጥያቄዎች መልስ ማግኘት ይኖርብናል። ህዝቡ ራሱን አደራጅቶ ራሱን መከላከልን ይችል ዘንድ አገር ወዳድ ሁሉ የሚችለውን ሁሉ ማድረግ ያለበት ነገ ሳይሆን ዛሬ ነው። ሌላው ምጽአት ደግሞ ለውጥ መጣልን አብይንን ደግፍ በማለት ዜጎችን ለማዘናጋት የሚከጅሉ ወገኖች መኖራቸው ነው። ላለፉት 28 አመታት ወያኔ በኢትዮጵያ ህዝብ ላይ የጫነው ስርዓት የገነባው ተቋም ያበጀው የጎሳ ፖለቲካና የቀረጸው የከፋፍለ ግዛት ሰነድ ሳይቀደድና በአዲስ ሳይለወጥ ለውጥ አለ ብሎ ማናፋትና መቀበል እብደት ነው ብለን እንነግራቸዋለን። አሁንም አገራችን ውስጥ ፍትህ ሊመጣ የሚችለው ህዝቡ ራሱ መርጦ በሚሾማቸው ግለሰቦች ሲስተዳደርና ሳይፈልጋቸው ሲቀር ደግሞ ሹምሽር ማድረግ ለእለ ስልጣኑ የተረጋገጠበት ዲሞክራሲያዊ ፍራአት ሲኖር ብቻ ነው። ጉልቻ ቢለዋወጥ ወጣ ያጣፈጥም እንዲሉ የግለሰቦች መቀየር የባለ ስልጣናት ቦታ መለዋወጥና የርስ በርስ ሹምሽር መደራረግ ለህዝቡ ሊያመጣ የሚችለው ፋይዳ በጭራሽ የለም ነው ቁም ነገሩ። የህዝብን ሁለገብ ጥያቄ መመለስ ቀርቶ በሙስናና ተመሳሳይ ወንጀል በመፈጸማቸው መጠየቅ ያለባቸው ባለ ስልጣናት እንኳን እንዳሉ ባሉበት እንዲባልጉና በስልጣን እንዲቀጥሉ ነው የተደረገው። የየክልሉ ባለጌ ባለ ስልጣናት ለዘረፉትና ላደረሱት በደል ህዝብ ሲነሳሳባቸው እጣታቸውን የሚቀስሩት በፈረደባቸው በክልሉ በሚኖሩ ውህዳን ሌላ ዘሮች ወይም አማሮች ላይ ሆኖ እያለ ዛሬ ተነስተን ወንጀለኞቹ እነጆዋር ብቻ ናቸው ማለት ያስቸግራል። ያረጀ ያፈጀው የዘረኞቹ የክልል ስርዓት በአዲስ ህዝባዊ ስርዓት ሳይተካና በተጨማሪ በአገሪቱ ውስጥ ያሉ መንግስታዊና ህዝባዊ ተቋማት እንደ አዲስ ሳይዋቀሩና ለህዝብ አገልግሎት መዋላቸው ሳይረጋገጥ ለውጥ አለ ማለት ሞኝነት ነው። በተቃራኒው ለአንለፉት 28 አመታት የነበረው የወያኔ ኢህአዴግ ስርዓት እንዳለ ነው የከተለው። ለምሳሌ አንደኛ ወያኔ ኢህአዴግ ስሙን ቀይሮ ብልጽግና ፓርቲ ከመባሉ ባሻገር የይዘት ለውጥ እንኳን ያላደረገ መሆኑ፣ ሁለተኛ የወያኔ መከላከያ ሰራዊት የስለላው መረብና የፍትህ ተቋሙ በሙሉ ዛሬም እያገለገለ ያለው ተመሳሳይ ስርዓትና ባለስልጣኖችን መሆኑ፣ ሶስተኛ የወያኔ ኢህአዴግ ህግና የክልል ፌዴሬሽን እንደ ስርዓት መከተላቸውና በወያኔ ኢህአዴግ የተመረጠው ጠቅላይ ሚኒስትርና በስሩ የተቋቋሙት የስራ አስፈጻሚው የመንግስት አካልና ሸንጎ እንደ ስርዓቱ ቁንጮ መከተላቸው ነው። ስለዚህ ከዚህ በላይ የተዘረዘሩት ተቋማት እስከከተሉና በተጠያቂነት እስካልተጠየቁና ብሎም የሚወገዱበት ሁኔታ እስካልመጣ ድረስ ኢትዮጵያ ውስጥ ለውጥ አለ ብሎ ማመን ሞኝነት ነው። ኢትዮጵያ ውስጥ ለውጥ መጣ ለማለት ከላይ የተዘረዘሩት የጎሳላ አላይና ታታይ ተቋማት በሙሉ በሄራዊና አገራዊ በሆኑ መዋቅርና ተቋማት መተካት አለባቸው ማለት ነው። ያኔና ያኔ ብቻ ነው የጎሳ ፖለቲካ ደብዛው ጠፍቶ በመተኩ በአዲስና በሄራዊ መንግስት ተተካ ማለት የሚቻለው። በመጨረሻም ያብያ አገዛዝም ሆነ የቄሮ ዘመቻ በ1960ዎቹ ከተነሱት መሰረታዊና ህዝባዊ ጥያቄዎች ጋር ምንም አይነት ግንኙነት የሌላቸው መሆኑ መታወቅ አለበት። ንጉሱን በመንግስቱ መንግስቱን በመለስ ዜናዊ ከዚያም መለስን ባብይ መተካቱ ለህዝቡ መሬት ላይ ጠብ የሚል መፍትሄ አለማምጣቱን የኢትዮጵያ ህዝብ ግጥም አድርጎ የሚያውቀው ሀቅ ነው። ይባስ ብለውም ጽንፈኛው ኦነግም ሆነ ወፍዘራሹ ቄሮ የኦሮሞን የህዝብ ጥያቄ ጽልመት አልበሰው ትልቁን የኦሮሞ ህዝብ አስክሬን ቆጣሪና የሰው ደም ያሰከረው አውሬ አስመስለው ለምሳሌ የሚሞክሩት አረመናዊ ድርጊታቸው ሁሉ መወገዝ አለበት። ያትውልድ በተለይም በኢሃፓ ጥላ ስር የተሰባሰበው ወገን የቤሮችን እኩልነት መሰረት ያደረገ አንድነት አለ እንጂ አምባገነኖች በየተራ ከየጎሳው እየመረጡ በፈረቃ ይግዙን አላለም። እናም በ1966 ለፈነዳው አብዮት ምክንያት የሆኑት መሬት ላራሹ የብሔሮች እኩልነት ይረጋገጥ፣ የሃይማኖት እኩልነትና የድሃ ልጅ ይማር የሚሉ መሰረታዊ ጥያቄዎች እስካልተመለሱ ድረስ የገዢዎች መፈራረቅ ብቻውን መሰረታዊ ለውጥ አያመጣም። ሩቅ ሳንሄድ የዛሬያቱን ኤርትራ ረግጠው የሚገዛትንና በሀገራችንም ቢሆን በየክልሉ በህዝብ ላይ በነቂስ የሚደርሰውን ሰቆቃ መመልከቱ በቂ ማስረጃ ነው። ስለዚህ መፍትሄው አንደኛ የአንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮና ስምሪቱን አሳምሮ ኢትዮጵያ ብሎ መደራጀት አለበት። ሁለተኛ ህዝቡ በተለይም ምሁራንና የፖለቲካ ድርጅቶችና የሙያና ሲቪል ተቋማት ሁሉ ዋና ዋና በሆኑ ህዝባዊና ብሔራዊ ጉዳዮች ላይ ማተኮርና ጥቃቅን ልዩነቶቻቸውን ወደ ጎን ትተው አገር ማዳን በሚለው መሪ ቃል መሰባሰብና መታገል ይኖርባቸዋል። ሶስተኛ አገራችን ውስጥ ያለውን ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይንም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይም ሰፊው ህዝብና የአንድነት ኃይሉ የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። የሽግግር መንግስት ሲባል ሁሉም የህብረተሰብ ክፍል የሚሳተፍበት የሽግግር ሂደትና ብሔራዊ መግባባትን ፈጥሮ ለቋሚ አዲስ ዴሞክራሲያዊ መንግስት በር ከፍቶ የሚያበቃ የሽግግር ሂደት ማለት ነው። አንዴ የሽግግር መንግስት ያስፈልግም ሌላ ጊዜ ምርጫ አሁን ደግሞ ሲጨንቃቸው አዲሱ ሹም ያሸጋግረን ለሚሉ የሐሳብ ድሃዎችና ሰነፎች ምሁራን ያለን መልስ መሆን ያለበት ሚናችሁን ለዩ ነው። ዛሬ የሽግግር መንግስት የሚጠይቁ ሰዎች ለስልጣን ሽሚያ የሚቃሙጡ ናቸው ለሚሉ ጎዶሎ ምሁራንም ያለን መልስ የሽግግር መንግስት የሚለው ጽንሰ ሐሳብ አልገባችሁም ነው። ነገሮችን ለማምታታት ሲሉ ጎዶሎ ኩባያ ሙሉ ኩባያ በሚል ፈሊጥ እንቺኝንካ ለሚሉት ስራ ፈት ምሁራን ያለን መልስ ጸጉር ስንጠቃ ቤት አይሰራም ነው። በመርጫ ስም ህዝቡን እያዘናጉ ወዳልሆነ አጣጫ እየዘወሩ ያሉትን አድርባይ ፖለቲከኞችና ምሁራንን አስመልክቶ ደግሞ ሳንታክት የታሪክ ቀበኞች መሆናቸውን ይድል አጥቢያ አርበኛና ወረተኛ የፖለቲካ ነጋዴዎች መሆናቸውን በሚገባ ማጋለጥ ነው። የቆሙትም ለራሳቸው ከርስ ወንበርና ደሞዝ እንጂ ለሀገር ነጻነትና ለህዝብ ኩልነት እንዳልሆነ በግላጭ እናጋልጣቸው። ለማጠቃለል የሽግግር መንግስት ስልጣን ለመያዝ ሳይሆን ቋሚ መንግስትና ዲሞክራሲያዊ ተቋማትን ሁሉ አቋቁሞ ቦታውን ለቆ የሚያበቃ ሂደት መሆኑን ማስገንዘቡን የግድ ነውና መቀስቀሱን እንቀጥልበታለን ማለት ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በአገሪቱ ውስጥ ያሉ የሲቪል የሞያና የፖለቲካ ድርጅቶች ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባልም ላምባገነኖች የማይመች ህዝባዊና አገራዊ መንግስት ይቋቋም ማለት ነው። ኢትዮጵያዊነት ያለ ጥርጥር በትግላችን ያቸንፋል። ያሲን ባደረገት ዝግጅት ክፍል ሐምሌ 23 ቀን 2012
የኪራይ ዶክተሮች ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና እዲያ የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ግዜ ነው ግዜ አሳፋሪ ከአስር ዓመት በፊት የነከሰኝ ውሻ ንስሐ ሳይገባ ለጣለው ጠባሳ ለክህደቱ መርሻ ሁለት ምርኩዝ ይዞ ዶክተር ተከራይቶ ገብቷል መናገሻ። ያኔ እኩል ሌሊት ያመለጠኝ ጠፎ ገባ ወለ ሸገር ፈጣሪውን ክዶ አዲስ ጌታ አግኝቶ ሆኖም ቦቢ ቁስል ስላለበት ከመቀመጫው ላይ አይስር አያስነጥስ እንደ ልቡም አይጮም እንዳሸዋ ይወርቅ ወጥቶ በአደባባይ እኮ መቼም በበላበት አይደል ውሻው ሏዳሪ ጭራውን ቆልፎ አንገት ደፍቶ ኗሪ የድመትን ያህል ስለሌለው ድፍረት በሾከና ሊያድር ታስሮ በሰንሰለት ከነማናንሼ በተባለው ጉዞ በዶክተሩ ታዝሎ ሁለት ምርኩስ ይዞ ይሉንታ ማውቀው ሀፍረት አልባ ውሻ ሙሉ ጌታ አግኝቶ ተደመርኩኝ አረ ገባ መናገሻ። ምን አይነት ድምር ነው ግራ የተጋባ ፍየልን ከነብር አይጥን ከድመት ደስክሮ የሚያጋባ የምንጫው ባላባት የቁንጭራው ጌቶች የገጀራው አዛዥ አንጃና በታኞች አመጣም ካኝና የክራይ ዶክተሮች ዘመና ጨላሚ ዘረኛ አውሬዎች በተራ በተራ ከሚቀመጡባት ቦሌ አየር ማረፊያ ከመታብረው ወንበር የዛሬ 10 አመት የነከሰኝ ውሻ አየው በሙሉ አይኔ ተደመርኩኝ ብሎ ቁጭ ብሎ ሲናገር ምን አይነት ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደመኪና የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ግዜ ነው የግዜ አሳፋሪ የኪራይ ዶክተር
መምጣቱ የማይቀረው ሂሳብ ማወራረድ ለሁሉም ጊዜ ያለው ተብሏል ቀን ያስቆጥር ይሆን እንጂ ሀቅ የበላይነትን አግኝቶ የህዝብ ድምጽ ተሰምቶና አይሎ ያ የተፈለገው መሆኑ የሚቀር አይደለም። ወያኔ ይወድማል ስንል የቆየነው ይህንን በሚገባ በመረዳታችንና በማመናችንም ነው። በረጅሙ እይታ የተሳናቸውና አድርባይነት ያደናቀፋቸው ግን በቀቢጸ ተስፋ ሩጫ ወዲያውኑ ፍንግል ብለው ለወያኔ አድረው ይኸው ማጠፊያው ዛሬ እያጠራቸው መሆኑን እያየን ነው። አንዳንዶቹ ደግሞ ራሳቸውን የዘወትር ብልጥ አድርገው ይወስዳሉና ወንጀላቸውን ህዝብ ረስቶ አሁን ወደ ህዝብ ጠጋ ጠጋ የሚሉትን እንዲያጠድቅላቸው በመመኘትና በመጣርም ላይ ናቸው። ህዝብ ግን ሂሳቡን ለማወራረድ ተዘጋጅቶ ይገኛልና ማንም ማንን አጣሎ ወንጀሉ ሊቀጥል የሚችልበትን ሁኔታ ነፃ ኢትዮጵያ የምታስተናግድበት አይሆንም። ሂሳብ ማወራረዱ በምን አይነት ይከናወናል የሚለውን በተመለከተ ወያኔና ጭፍሮቹ ንሳ ገብተው ከህዝብ ይቅርታና ምህረትን ይጠይቃሉ ወይስ አይጠይቁም የሚለውን የሚመለከት ይሆናል። እርቅና ሰላም የሚለውን ፈሊጥ ለደቡብ አፍሪካውም ያልበጀ ከመሆኑም መማር ስንችል በራሳችን ተጨባጭ ተመክሮ ግን የምን እርቅ በሚል ወያኔ በእብሪት ይህን ጎዳና ዘግቶ በግፉ እንደቀጠለ ዛሬም እያየነው ነው። ይህም የነገን ሁኔታ ከወዲሁ ይጠቁመናል ማለት ነው። ለማንኛውም ሰው ህይወቱ ክብሩ ነው ራሱን ካሳተ በቀር ሰው ህይወቱን የሚሰዋው አገሩን ይበልጥ በማስቀሩ መሆኑን መዘንጋት የለብንም። ወራሪ ነጭ ለምሳሌ የአፍሪካ ህዝብ ህይወቱን አያከብርም አይፈልግም አውሬና እንስሳ ነው ሲሉና ሲፈጁንም መክረማቸውን ታሪክ መዝግቦታል። የሙሶሎኒን ወራሪ ጦር በመውዜርና ጦር ጋሻ የተጋፈጡትን አርበኞችንም በጅልነትና በህይወት አለማክበር አለመውደድ ፈርጀው ባሉታዊ የተቹም እንደነበሩ እናውቃለን። ጀግኖቹ የተሰቡት ግን ህይወታቸውን ጠልተው ሳይሆን አገራቸውን ይበልጥ ወደው መሆኑን እኛ እናውቃለን። የኢህአፓ ሰማዕታት ታሪክም ያጠናዋል። በአጠቃላይ የኢትዮጵያ ህዝብ ከወያኔ ቡድን ጋር የሚወራረደው ሂሳብ በጣም ብዙና ሰፊም ነው። አገርን ከማስገንጠል አንስቶ የአገርን ለመሬት ለባዕድ እስከ መስጠት የሚደርስ ግዙፍ የክህደት ወንጀል አለ። ወያኔ የብዙ ሺህ ንጹህ ዜጎችን ደም በግፋፍሷል ብዙዎቹን ደብዛ አጥፍቷል ብዙ ሺዎችን በእስር አንገላቶ አሰቃይቷል ገሏል። ይህ ሁሉ ቀላል ወንጀል አይደለም። ወያኔ ያገሪቷን ገንዘብ በቢሊዮኖች ደረጃ ዘርፎ ለራሱ የግል ጥቅም ሲያወድም ቆይቷል። ለም የጎንደር ወሎ መሬቶችን ዘርፎ ተጠቅሞበታል። በዝበዛ ባገር አቀፍ ደረጃ አገሪቱን ያራቆተና ያደህየ በመሆኑ ይህም በዝምታ የሚታለፍ ሊሆን አይችልም። ስለዚህም የወያኔ ቁንጮ መሪዎችና ወንጀለኞች ከዋና ዋና ችግሮቻቸው ጋር መያዛቸውና ለፍርድ መቅረባቸው የማይቀር ሲሆን ቢፈረጥቱም እገቡበት ገብቶ ነፃ ኢትዮጵያ ለፍርድ የምትቀርባቸውና የዘረፉትን የምታስመልስ መሆኑ ከወዲሁ መታወቅ ያለበት ነው። የቀይ ሽብር ወንጀለኞች ሁሉ አድሮ ከተደበቁበት እየተጋለጡ ለፍርድ ቅጣት እየቀረቡ መሆኑን በቅርቡ በአምስተርዳም ሆላንድ እድሜ ልክ በተፈረደበት አውሬ ጉዳይ ያየነው ነው። ይህ የሆነው ያውም ወያኔ ጉዳዩ ሳይሆን በዜጎች ጥረት ነው። ነፃ ኢትዮጵያ ግን ባላት አቅምና መንገድ ሁሉ ወያኔና ጭፍሮቹን በገቡበት አሳዳ የምትፈረዳቸውና ተገቢውን ቅጣትም እንደምትሰጣቸው ከወዲሁ መታወቅ አለበት እንላለን። የወያኔ አጋር ሆነው የጎዱልንን ባዕዳን በሚመለከት አቅም በፈቀደ ለበደላችን የምናስከፍላቸው መሆኑን እንዳለበትም ግልጽ ነው። እስከዚያው ድረስ ግን ትግላችን እየተፋፋመ በመሄድ ላይ ነውና የወያኔን የግል ንብረት ኩባንያዎችና ምርት ማጥቃት እንዳለብን ግልጽ ነው። አውቶቡሱን ማቃጠል ሲያንስ ነው። ማዕቀብ ፍጹምና የሚያንቅ መሆን ይገባዋል። የወያኔ አየር መንገድ ሆኖ በመጣውም ተቋም ላይ ሳይቀር የወያኔን ምርት እየገዙ ለገበያ የሚያቀርቡ ተቋሞችን ሁሉ በማዕቀብ ማጥቃት ይገባል። ወያኔ ጭፍሮቹ ቀውሳቸው ሲባባስ ጸረ ትግሬ የሆነው ኢህአፓ ነው ይህን ጥላቻና ቀውስ የሚያሰራጭብን ሲሉ መክሰሱን ተያይዘውታል። ኢህአፓ ጸረ ትግሬ አልነበረም፣ አልሆነም፣ ሊሆንም መሰረቱም መርሁም አይፈቅድለትም። ጸረ ወያኔ መሆኑን ግን ያምናል። በተቻለው መንገድ ሁሉ ወያኔን ሲታገል እነሆ ብዙ ዓመታት አልፈውታል። አሁንም ወያኔን ከነጭፍሮቹና ከጥረኞቹ እያጋለጠ በሁሉም መንገድ እየታገላቸው ለመሆኑ የእምነት ቃሉን ይሰጣል። ነገም ወያኔዎች ፍርዳቸውን እንዲያገኙና የሰማዕት ደምም እንዲዘከር ባለው አቅም ሁሉ መጣሩን መታገሉን እንደሚቀጥልም ቃል ይገባላቸዋል። የህዝብ ንብረትን ዘርፈዋልና የዘረፉት ይወረሳል። የመዘበሩትና የሀገራችንን ገንዘብ ያሸሹትም ለፍርድ ለማቅረብ ባለው አቅም ሁሉ ይጥራል። የዘረፉትን ሁሉ የትግራይ ህዝብ ንብረት ነው የሚለውን ብልጣብልጥ ንግግር ውድቅ ያደርጋል። የኢትዮጵያ ህዝብ ንብረት የህዝቡ እንጂ የወያኔ ቡድን የነስፋትና አዜብ መሰል ወንጀለኞች አይደለም፣ አይሆንም። ኢትዮጵያ ንብረቷን ታስከብራለች፣ ፍትህ ለሚለው የልጆቿ ደምም ረፍትና ፍትህ ትሰጣለች። ለዚህ ነው ሲፈጁን ከርመው አሁን ቀውጢ ቀን ሲመጣ ጥፋታቸውን በንስሐና በህዝብ ይቅርታ ሳያጡ በግርግር ሊመሳሰሉን የሚጠሩትን አደብ ግዙ የምንላቸው። የደርግ ወንጀለኞች የጸረ ወያኔው ጎራ አካል ሊሆኑ ተመሳስለው በመቅረብ ያደረሱትን ጉዳትም የምንረሳው አይደለንም። ከወያኔ ተጣላን ያሉትም ጠባቸው ከግለሰቦች ሆኖ የወያኔን ዘረኛና ተስፋፊ ፖለቲካ ሲደግፉ ድረስ ሰርጎ ገቦች እንጂ የህዝብ ወገኖች አይደሉም። ይኸው የወልቃይት ጠገዴ ጉዳይ እርቃናቸውን እያወጣቸውም ነው። ከትግሬ የበላይነት አቋም ጋር የያዛቸው ቁርኝትም እያጋለጣቸው ነው። አልሸሹም፣ ዞር አሉ። አስመሳይ አገር ወዳዶች ያልናቸውም ለዚሁ ነው። የመፍትሄው መንገድ ለማንም ስውር አይደለም። ህሊናውን ለሆዱ ላልሸጠ፣ ኢትዮጵያን ላልካደ፣ ዘረኛ ላልሆነ ሁሉ ቁልጭ ብሎ የሚታይ ነው። ከወያኔነት መለየት ያስፈልጋል። ማለትም ዘረኝነትን፣ ጸረ ኢትዮጵያነትን እርግፍ አድርጎ መተው፣ ወንጀልና ጥፋትንም አምኖ ወያኔን ትቶ ከቶ ንስሐ መግባትና ከህዝብ ይቅርታ መጠየቅ እስከ መጨረሻው በወንጀል ቀጥሎ በኋላ ኑሮ ሆኖብኝ ነው፣ እዝ ሆኖብኝ ነው ማለቱ አያዋጣም። የጦር ወንጀለኞች፣ አጋዚ ወዘተ፣ ፍየልና ግድያ ፈጻሚዎች ሁሉም በነፊስ ለህዝብ ፍርድና ቅጣት መቅረባቸው አይቀርም። የሙሶሎኒና ፋሽስት ወታደሮችን እጣ፣ የናዚዎችን መኮንኖች መከሰስና መቀጣት ማጤን ይገባል። ሙሶሎኒ ራሱ ተዘቅዝቆ የተሰቀለው ለፍርድ እንኳ ሳይበቃ በህዝብ ቁጣ ነው። የወያኔ የውድቀት ቀን ሲመጣ በደል ሲፈጸምበት የቆየው ህዝብ በዳዮቹን በነቂስ ያውቃቸዋልና ለፍርድ እንዲቀርቡ ማድረጉ ያውም ለዚህ ካበቃቸው የማይቀር ነው። መንገድ አዳሪው ዜጋ በመንደላቀቂያ ቪላዎች ያሉትን አያውቃቸውም ማለቱ ራስን ማታለል ነው። በሚስጥር እስር ቤቶች፣ በአዲስ አበባ በጨለማ እስር ቤቶች፣ በስፈኞች ላይ ሲገል የሚፈጸሙትንም በነቂስ እገሌ እገሌ ብለን እንደምናውቃቸው መርሳት የለባቸው። ነፃ ኢትዮጵያም የወያኔ ቅጂ የምትሆን አይደለችምና በጊዜ የሚጠብቃቸውን እጣውቀው ቢለወጡ የሚጠቅማቸው መሆኑን እንጠቁማቸዋለን። ማምለት አይቻልም። ሁሉም በህግና በስነ ስርዓት እንዲካሄድ ብንመኝም ህገወጥነትና የግንፈላ ፍርድ ቢሰፍ ለዚህም ተጠያቂው ህገወጡና ወንበዴው ወያኔ ራሱ እንጂ ማንም ሌላ ሊሆን አይችልም። የህግና ፍትህ ስነ ስርዓትን ገና ከመጀመሪያው ባስጢሙ ደፍቶ ወንብድናና ህገወጥነትን አስፍኖ ቆይቷልና በበኩላችን ግን የህዝብ ቁጣ መሰረቱ ቢገባንም ህግና ስነ ስርዓትን አስፍነን ከወያኔ ተሽለንና በልጠን እንድንገኝ ከማሳሰብ ወደኋላ የምንል አይደለንም። ምንም እንኳን የቁጭታችን ዋንጫ እንደ ድርጅትም ሆነ እንደ ኢትዮጵያዊ አገር ወዳድ ዜጋ ሞልቶ ሞልቶ ፈሶ ፈሶ ቢገኝም ሲኞርም ይሄዱና ማርያ ቴሬዛውም ያልቅና ያስተዛዝበናል ይሄ ቀን ያልፈና የተባለበትም ጊዜ እነሆ መጥቷል። ከወያኔ ጋር ላንዴም ለሁሌም ሂሳብ ልናወራረድ ተዘጋጅተናል። ከእንግዲህ የወያኔ ውድቀትና ድቀት እንጂ ታድሶና ከቅጣት ማምለጥ የሚታሰብ ሊሆን አይችልም። በወያኔ ድር ገብተው የተጠመዱና የአባዜው ተካፋይ የሆኑት ሁሉ ማወራረዱ ይመለከታቸዋል። በወንጀሉና በግፍ አገዛዙ፣ በዘረኝነቱ፣ በመሬትና ሀብት ዝርፊያው በወንጀሉ ተካፋይ እስከሆኑ ድረስ፣ ከወያኔ እስካልተለዩና በጊዜ እስካልካዱት ድረስ። ህዝብ ማሪ ነው፣ ግን ህዝብን አታሎ አመልጣለሁ ብሎ መመኘት ቅዠት ነው። ቅዠት መሆኑን ለማረጋገጥ ደግሞ የአፓ ቢያንስ ዘብቆማል ማለትም ይቻላል። አዎ በጣም አክራሪ ጸረ ወያኔዎች ነን፣ ለዚህ ክስ ጥፋተኛ ነን ባዮች። የህዝባዊ ፍርድ ቀን ቀርቧል። ድል ለኢትዮጵያ ህዝብ፣ አገር አድን፣ ፍትሐዊ ትግል፣ ውድቀት ለወያኔ አገዛዝ።
የጭምብሉ ተረኛ ዙፋና ልደፋ ትንግት ዘራር ግዛ የጭምብሉን ተረኛ ብቹን ማጨቷን ትንግቷን ተናግራ ቀውሱን ግን ደበቀች። የደንዘል ዘራ በሰይጣን ተልኮ ኢትዮጵያ ለማውደም ህዝቦቿን ተታትና ሌላው ያገር ጠላት የረሳነው መስሎት አዛውንቱ ዘረኛ ድሮም የምናውቀው የፋሽስት ታጣቂ የወገን ቀበኛ እንደሬት መራራው ኢትዮጵያ ሱሴናት ባይ ዛሬም ተጀንኖ ሁለት ዙር መንጫውን በወገቡ ታጥቆ ሌላ ዙር ጭፍጨፋ ባገር ላይ ይፈጽም በኦፌኮ አሽልኮ በግፍ ይፋ ወጥቷል። ጭምብሉን አውልቆ ደም ከጠማው ኮርማ በአንድ ተቀናጭቀው ከመሃል ሜዳ ቆሜ ዙሪያው ገደል መስሎኝ ግራንድ ተጋባው ሌላው ባለ ሳምንት ማን ይሁን ይያልኩኝ የወንበር ጥመኛው አቀኛ ታጋይና አታጋይ የሚሆን ላገሬ የተመኘው ድንገተኛ ድራሽ ባልድራስ መጣና ለችግሬ መቋጫ ወፌ በቆመች ፍል ተስፋ አስንቆይ ለድገቱ ስለፋ እሱም ገና ሳይድ ጉልበቱም ሳይጠራ ያመኑት በደንደስ ሉጋኔ ይያልኩት ጭምብሉን ተረኛ ያልተገራው ፈረስ ሳሩና የውና ገደሉን ሳይ እኔ ገፍትሮት ስሮጥ ወንበር ጣልፎ ጥሮት ኩዳረልኝ እንደው ግርም መብሎኝ ካዲያን ጃባንዳ ዘረኛ ከርሳደ ተስፋና ምኞቴን እንዲህ አጨልመው መና አርገው ሲቀር እንደላም የሚያልባት ሱሴ የሚሏት ሀገር እንዴት ለገዘብና ለክስክስ ለሆነ የባለ ስልጣን ወንበር ድልዳላቸውና ሻጋሪያቸው ሆነ አድሜ ልኳን ትኖር ብዬ ራሴን ጠየቁ መልስ ላላገኝ ነገር ሌላው የሁድ ቁርጠት የሀገር የራስ ምታት የዲያስፖራው ሸማች መቸግዚ ያውቃል ስንዴ ግዛ ሲሉት ጓያ የሸመተ አንገትን ያስደፋል ወገብ ያሰብራል እውነታ ቢኖረውም አበው የተረቱት ሆድ ካገር ይሰፋል መስፋቱስ ባልከፋ ግን በዲያስፖራው ድርጊት ርርት ክን ብሎ አንጀቴ ተቃጥሏል እኔስ መቼ ዋዛ ከቶም አልተሞኘው ሆይ ሆይ ታማይጠልፈኝ የናይበገለ ስልሳዎቹ አይደለም አይኔንም ጨፍኜ ስንዴውን ከጓያ ለይቻውቀዋለሁ ከዛም በሰከነ አእምሮ ለምለማን ኢትዮጵያ ማሪኛ ገረ ይያልኩ አንድ ሆኖ የቆመውን የስንዴ ማሳዋን አሻግሬ ያየው እችን ይወዳል ብዬ ሞታን በሞቴል ሽር ካባይ በኩር ልጇ በጥናት ተቀላቀል አገረም ስታረጂ እሾህ አመቸላ ታበቅል ይሆናል እናም ሊነጋስል ያው እንደ ልማዱ ብራኑ ጨልማል ግን አንተ አቃለ የማያወላውል ለከርሱ የማያጭ አርማውን ባነገበጹ የታጋይ ኃይል የህዝባችንናችነት በታጋይ የደም ግብር ድልን ይቀዳል አንጠራጠርም የሀገር ህልውና ዳግም ይከበራል ውሎ እንኳን ሳያድር የጭንብል ተረኛው ውርደቱን ታቅፎ መቀመጥ ይወርዳል።